ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጊዜው የካቲት 23 1888 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር 1896 የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ተደርጎ የሚታየው የአድዋ ድል በከባዱ የታጠቀ ወራሪ ኃይል የረባ ዘመናዊ ጦር መሳሪያ ሳይኖረው በወጉ ያልታጠቁ አርበኞች አገሬን፣ ነጻነቴን፣ ዳር ድንበሬን አላስደፍርም፣ ክብሬን አላስነካም ብለው በሕይወት መሥዋዕትነት ወሳኝ ድል የተቀዳጁበት ታሪካዊ ዕለት። አሁን 123ኛው የአድዋ ድል መታሰቢያ ዛሬ ተከበረ።
ምንም አይነት ችግርና ፈተና ቢያጋጥመን ተለምዷዊ ከሆነ መንገዶች ወጣ ብለን በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራ።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሳህለወርቅ ዘውዴ ናቸው። በአድዋ በተካሄደው የመታሰቢያ ስነ ስርዓት ካሰሙት ንግግር የተወሰደ ነው። አሁን ወደ አድዋም እናመራለን።
ከከፋፋይ አስተሳሰብ ወጥተን በአገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ ለዚህ መስዋዕት የከፈሉ አባቶቻችን የሚገባቸውን ክብር ልሰጣቸው ይገባል።
እኚህኛው ደግሞ የአዲስ አበባ ከተማ ከንቲባ ታከለ ኡማ ናቸው። በአዲስ አበባው የሚኒሊክ አደባባይ በተከናወነ ስነ ስርዓት ከተናገሩት ነው ያገኘነው። ሙሉ ዘገባ አለን። በዚህም ላይ ስነ ስርዓቱን ለማክበር አደባባይ የተሰለፉ የከተማይቱ የነዋሪዎች ድምጽም ተይዘዋል።
አዲስ ኢብራሂም እባላለሁ። የአድዋ ለኔ ብዙ ነገሬ ነው። ነጻነትን ባሻገር ነው ለኔ።
ምኞት እባላለሁ ከአዲስ አበባ። ለኔ የአድዋ ድል ማለት አንድነት ነው።
ቀዳሚ የካቲት 23 2011 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና ከቴክኒክ አቀናባሪ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ አል ሳንቶስ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። መልካም ምሽት። በቅድሚያም የሰዓቱን የዓለም ዜና ባጫጭሩ እናሰማ። 123ኛው የአድዋ ድል መታሰቢያ ዛሬ አድዋና ዋና ከተማይቱን አዲስ አበባን ጨምሮ በኢትዮጵያ የተለያዩ አካባቢዎችና እንዲሁም ኢትዮጵያውያን በሚኖሩባቸው የተለያዩ የዓለም ክፍሎች ተከብሮ ውሏል። በሶሪያ ራሱን እስላማዊ መንግስት ብሎ የሚጠራውን ጽንፈኛ ቡድን የመጨረሻ ርዝራዥ በመዋጋት ላይ ለሚገኙ ተዋጊዎች ሰዓቱ ፈጥኖ እያለቀ መሆኑ ተነገረ። በዩናይት ስቴትስ የሚደገፉ ቁጥራቸው 15,000 የሚደርሱ ተዋጊዎች ጽንፈኛ ቡድን የመሸገባቸውን ቀበሌዎች ከትላንት አንስቶ በዩናይት ስቴትስና በዓለም አቀፉ ጥምረት የአየር ኃይል ድብደባ ታግዘው በማጥቃት ላይ መሆናቸው ተዘግቧል። ይህም የዩናይት ስቴትስ ጦር ኃይል ያቺን አገር ለቆ ከመውጣቱ አስቀድሞ መካሄድ ያለበት ወሳኝ ፍልሚያ ተደርጎ ተወስዷል። ዩናይት ስቴትስና ደቡብ ኮሪያ ተቋርጦ የነበረውን ዓመታዊ የጦር ልምምዳቸውን አጠናቅረው እንደሚጀምሩ ይፋ የሚያደርጉ መሆናቸውን የዜና ዘገባዎች ጠቆሙ። ስማቸው ይፋ እንዳይደረግ የፈለጉ የዩናይት ስቴትስ መከላከያ ሰራዊት ምንጮች ለአሜሪካ ድምፅ እንደጠቆሙት የሁለቱ አገሮች የጦር ልምምድ እቅድ መግለጫ በመጪዎቹ ጥቂት ቀናት ውስጥ ይፋ ይደረጋል። ካናዳ በእጇ የሚገኙትን የቻይናው ሃዌይ ቴክኖሎጂ ኃላፊ አሳልፋ ለምርመራ የምትሰጥ መሆኗን ይፋ አደረገች። አድማጮች፣ አሁን ወደ ልዩ ዝግጅታችን በቀጥታ እናመራለን። ክብራትና ክብራና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጅ አሉላ ከበደ ነኝ። 123ኛው የአድዋ ድል መታሰቢያ ዛሬ በኢትዮጵያና ኢትዮጵያውያን በሚኖሩባቸው የተለያዩ የዓለም ክፍሎች ጭምር ተከብሮ ውሏል። የምሽቱ ሙሉ ዝግጅታችንም በዚሁ ላይ የሚያተኩር ይሆናል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻን በለው።
ኢትዮጵያውያን በ19ኛ ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደመቀ ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው።
ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዝሃነቱ አይደለም። ብዝሃነቱ በአግባቡ መያዝ አለበት።
ከሁለት ምሁራን ጋር የተካሄደ ውይይት ቀደም ብለን እንዳስታወቅ ነው በሁለተኛው አጋማሽ የሚሰማ ነው። የቀደሙት ፕሮፌሰር ሹመት ሲሻኝ በዚህ በዩናይት ስቴትስ በቨርጂኒያ ክፍለ ግዛት በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት በዩናይት ስቴትስ የበጎ ፈቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። እርሳቸውን ተከትሎ የሰማችኋቸው ሌላው ባለሙያ ደግሞ ፕሮፌሰር እዝቅኤል ገቢሳ ናቸው። በዚህ በዩናይት ስቴትስ በሚሽጋን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። በአድዋ ድል ታሪካዊ ፋይዳ ላይ ባተኮረ ሰፋ ያለ ውይይት በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ለቀዳሚው የዕለቱ አቢይ ርዕስ በአርበኞች የነጻነት ተጋድሎ የድል ብስራት ከተሰማበት ጊዜና ስፍራ ወደምንነሳበት ዝግጅት ነው የምናመራው። አሁን 123ኛው የአድዋ ድል በዓል በአድዋ ከተማ በድምቀት ተከብሮ አለ። አሁን ቀደም ብዬ እንደጠቆምኩት ለዕለቱ አቢይ ርዕስ ለዝግጅታችን መንደርደሪያ ወደ አድዋ ነው የምናቀናው። በኢትዮጵያ ችግሮች ሲፈጠሩ ልዩነትን እንደ ጸጋ በመቀበልና ከአድዋ ድል የአንድነት መንፈስ በመውረስ እንወጣዋለን ሲሉ በክብረ በዓሉ የተገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዚዳንት ሳህለ ወርቅ ዘውዴ ለሥነ ሥርዓቱ ታዳሚዎች ባሰሙት ንግግር ገልጠዋል። የትግራይ ክልል መንግስት በበኩሉ በአድዋ ከተማ ለሚገነባው የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ ወጪ የሚውል የ250 ሚሊዮን ብር ድጋፍ ለማበርከት መወሰኑን ይፋ ያደረገበትን ጨምሮ የመቀሌው ዘጋቢያችን ሙሉጌታ አጽብሃ ተከታዩን ከስፍራው አድርሶናል።
በ10,000 የሚቆጠሩ የአድዋ ከተማና የአካባቢዋ ነዋሪዎች፣ የመከላከያ ሰራዊት አባላት፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የውጭ ሀገር ዜጎች በበዓሉ ተገኝተዋል። 123ኛው የአድዋ ድል በዓል አከባበር በፎቶ ኤግዚቢሽን፣ የእግር ጉዞና የሩጫ ውድድሮችን በማካሄድ ነው የተከበረው። ከአዲስ አበባ ለ53 ቀናት በእግር ተጉዘው አድዋ ከደረሱ አንዱ ዘካሪያስ አበበ የአድዋ ድል የኢትዮጵያውያን አንድነት ያስመሰከረ ነው ብሏል።
የዘረኝነትን ወይም የተለያየ መከፋፈልን ባህሪ ነው እንጂ የአድዋ መንፈስ አብዛኛው ሰው የለውም። የአድዋ መንፈስ አንድ መሆን ነው፣ መረዳዳት ነው፣ መስማማት ነው፣ ለሰላም ለፍቅር አንድነት መሄድ ነው። በምንመጣበት መንገድ ሁሉም ያንን ጉዞ የሚያውቁ ሰዎች በሙሉ በየመንገዱ የመጣንበትን አንድ ሺ ምናምን ኪሎ ሜትር በሙሉ እያገዙን እየተረዱ የመጡ ሰዎች አሉ። ለምን እንደምንጓዝም ደግሞ ሙሉ ለሙሉ የማያውቁ ሰዎች ነበሩ። በመሆኑ አድዋ ለሰላም ለፍቅር ለአንድነት የተደረገ የነጻነት ትግል ስለነበረ ያንን እያስተዋወቅን መጣን።
በመቀሌ ዩኒቨርሲቲ የስነ ህዝብ አስተማሪ ዶክተር ክንፈ አብርሃም የአድዋ ድል የህዝብ ድል ነው ይላሉ።
መላ ብሔር ብሔረሰቦች ድል ነው ማለት እንችላለን። የህዝብ ድል ነው ከሁሉም በላይ ህይወታቸው ገብረው ሁሉ ነገራቸው ሰጥተው ለዚህ ድል ያበቁን ህዝቦች ናቸው። በተለይ በትግራይ አካባቢ የነበረው ህዝብ በዚያን ጊዜ ያለው ባጠቃላይ የተፈጥሮ ሀብቱ ሳይቀር ህፃንና አዋቂ ሴቶችና ወንዶች ተሳትፈውበት ህይወታቸው ገብረው ለድል ያበቁን በዓል ነውና የህዝብ በዓል ነው። ባጠቃላይ የአፍሪካውያን ኩራት ነው። የዓለም ጭቁን ህዝቦች ኩራት ነው።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመድረኩ እንደተናገሩት የአድዋ ድል ደካማ ተብለው የሚፈረጁ ህዝቦች ብሔር ሃይማኖት ሳይለያቸው ለጋራ ዓላማ ከተነሱም የማይገመት ውጤት ማስመዝገብ እንደሚችሉ ምስክር ነው ብለዋል። ይህ ድል ሁሉም ኢትዮጵያውያን አቅሞቻቸውን አቀናጅተው የተሳተፉበት የሁሉም ህዝብ ድል ነው። በመሳሪያ ብዛት ሀገርና ህዝብ መርገጥ እንደማይቻል አስመስክሯል ሲሉም ገልጿል። የትግራይ ህዝብም ውጊያው የተካሄደበት በመሬቱ በመሆኑ ከፍተኛ መስዋዕትነት የከፈለለት ድል ነው ሲሉም ተናግሯል። ዶክተር ደብረጽዮን ከውጫሌ ውል ጋር አያይዞም በአሁን ጊዜ መንግስት ከውጭ ሀገራት የሚያደርገውን ውሎች ጥንቃቄ ሊያደርግ እንደሚገባ አስገንዝቧል።
ለአድዋ ጦርነት በወቅቱ መንስኤ ከሆነው ከውጫሌ ውልም ተገቢው ትምህርት መቅሰም ይገባናል። ከውጭ አገር የሚደረግ ማንኛውም ስምምነት በጥንቃቄ መፈጸም እንዳለበት፣ በውል የሚሰፍሩ የቃላቶች ትርጉም የአንድን አገር ሉዓላዊነት አሳልፎ እስከ መስጠት የሚደርሱ መሆኑ ብቻ ሳይሆን ወደ ጦርነት የሚያስገቡ እንደሆነ ተምረን ሁሉን ስምምነት በችኮላ በዋዛ በፈዛዛ ሳይሆን በከፍተኛ ጥንቃቄና ኃላፊነት መሳተፍ የሚገባቸው ወገኖች ሁሉ በማሳተፍ መፈጸም እንዳለበት የውጫሌውን ያስተምረናል።
የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ አስመልክቶም ግንባታው ውጤታማ እንዲሆን ሁሉም አጋዥ ሊሆን ይገባል ብለዋል።
ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለይ ተባብረን በአንድነት ዩኒቨርሲቲን መስራት ይጠበቅብናል። በመሆኑም የትግራይ ክልል የዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት እስከ 250 ሚሊዮን ብር የሚደርስ ድጋፍ ለማድረግ ወስኗል።
የኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴ ለሁሉም ኢትዮጵያውያን እንኳን አደረሳችሁ መልእክት ካስተላለፉ በኋላ የአድዋ ድል በዓል አቻ የሌለው የኢትዮጵያውያን አኩሪ ታሪክ ነው ብለዋል። ከአድዋ ድል በኋላም የውጭ ሀገር መንግስታት ከኢትዮጵያ ለመወዳጀት ፍላጎት ማሳየታቸው ታሪክ ጠቅሰው ተናግሯል። በተጨማሪም በሌሎች ሀገሮች ጸረ የቅኝ ግዛት እንቅስቃሴ እንዲጀመር መሰረት ሆኗል ብለዋል። ይህ ድል ኢትዮጵያውያን በአንድነት ሲቆሙ ውጤታማ እንደሚሆኑ ምልክት ነው በማለትም ገልጸዋል።
አሁን ከምንገኝበት ሀገራዊ ሁኔታ አንጻር የአድዋን ድል ምስጢር ደጋግመን እንድንመረምር እንገደድበት ሁኔታ ላይ ነን ብዬ አምናለሁ። በዓሉ በየዓመቱ ከማክበርና ከመዘከር በላይ መሄድ ይኖርብናል። እንኳንስ እንደዚህ ያለ ወደር የሌለው ታሪክ ይቅርና ታሪክ ነው፣ እንወቀው፣ እንቀበለው፣ እንማረው፣ እናስተምረው።
ኢትዮጵያውያን እርስ በርሳቸው ልዩነት ኑሯቸው በሀገር ጉዳይ የማይነጣጠሉ መሆናቸውም የሚያሳይ ድል ነው በማለት በአሁኑ ጊዜ ያሉ ፈተናዎች በአድዋ ጦርነት ጊዜ ከነበሩ የሚያንስ እንጂ የሚብስ አይደለምና መፍትሄው በእጃችን ነው በማለትም ተናግሯል።
ምንም አይነት ችግርና ፈተና ቢያጋጥመን በአንድነታችንና በኢትዮጵያዊ ህብረታችን መፍትሄ እንደምናገኝበት መጠራጠር አይገባንም። ተለምዷዊ ከሆነ መንገዶች ወጣ ብለን የሀገራችንን ተስፋ የምናለመልምበት እድልና አማራጭ እየፈተሽን መጪው ብሩህ እንዲሆን እንትጋ። በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራ።
ለአሜሪካ ድምጽ ሙልጌታ ጽብሃ አድዋ።
ሙልጌታ ጽባሃንን ከአድዋ ላጠናቀረው ዘገባው አመሰግናለሁ። አድማጮች፣ የአድዋ ድል መታሰቢያ ልዩ ዝግጅታችን ይቀጥላል። ወደ ሌላ የዕለቱ ታላቅ ስነ ስርዓት ነው የምንሻገረው። የነጻነት ተጋድሎ ከተደረገበት የጦር አውድማ ወደ መንግስቱ መቀመጫ መናገሻይቱ ከተማ አዲስ አበባ እናመራለን። ከአደባባይ በብድግ ብድግ የተሰባሰቡ የነዋሪዎችን ድምፅ እናስቀድም።
አዲስ ኢብራሂም ባላለው ያዱዋን ለኔ ብዙ ነገር ነው። ነፃነትን ባሻገር ነው ለኔ። እነን ለመናገር ያባቶቻችን ገድል በጣም የሚደንቅ ነው። እኛ እቺ የቆምንባት ሀገር ታላቅና ገናና ሆና እንድትከበር ነው ያደረጉን አባቶቻችን። አባቶቻችን በአድዋ ጦርነት ያደረጉን አንድነትና ስምምነት ከምንገልጸው በላይ ነው። እኛ ለጎረቤቶቻችን ሰጣውን ያን እንኳን ሊገለጽ አይችልም። ለእናትና አባቶቻችን ምን ሰጠውን ያህል እንኳን ሊገለጽ አይችልም። አባቶቻችን ለኛ እቺን ሀገር ሲያቆዩልን ባጥንትና በደማቸው አስረው ነው። እቺ ደግሞ ባጥንትና በደም የታሰረች ሀገር መቼም እንደማትፈታ የሚገልጽልን ታላቁ የአድዋ ድል
ይቻላልው። የአድዋ ድል ለኔ ሰው መሆኑ የታወቀበት የሰውነት ማህተም ማለት ነው። ባጭሩ የሰውነት እኩልነት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች ከነሱ የበለጠ ሰው እንደሌለ የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቁ የተደረገበት ቀን መሆኑ ለኔ ትውልድ እንግዲህ አድዋ በኋላነት ለኔ ትልቁ መልእክቱ እንዳይለያዩ ሆነ የተሰራበት ዋና ማህተም ነውና አድዋን ባስተዋወቅ ቁጥር አንድነትን ነው ተስተዋውሰው። ስለዚህ አሁን ያለውን ነገር እናቀዋለን። እሱኛው ነገር ዋና ማርከሻው መዳኒቱ አድዋ ነው በያስባለሁ። ስለዚህ እሱኛው ነው ዋናው ትልቁ ነገር።
ምንድነው ባላሎ ካዲስ አበባ ለኔ አድዋ ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የጥቁር አፍሪካ ህዝብ ድል ነው። የአንድነታችን መገለጫ ነው። አሁን ደግሞ እንደምታዩ በጣም በሚገርምና በደማቅ ሁኔታ ተከብሯል። በሚቀጥለው ሰፋ ያለ ይመስላል። ለኔ አንድነት ነው። በአንድነት በርትተ አንድ ላይ እንደሞትን አሁን ደግሞ አንድ ላይ እንደመጣ
ለኔ የነጻነት የደስታና የበቃ ነጻ ሆነ እንደፈለክ ልትኖርበት እና የጥቁሮች ድል ነው በያስተው አምናለሁ። ለኔ ግን አለመገዛት በነጻነት መኖርንና ያው አባቶቻችን ለኛ ያደረጉልን ትልቅ ውለታ እንደሆነ ለኔ ማስቦ እነሱ ይሰጡን ለኛ ነጻነት ይሰጡን ማለት ነው። ይሄንን ጠብቆ የተሻለ ነገር ካዷ የበለጠ ነገር ታፈለጥ አወቀበት አጥራቱ ነበር ያቆበዛሽላ ትጂዮ
ደርሷል ባለ ከዘራ አላደበጀው አላደረጀው የመላው የጥቁር ህዝብ ድል ነው። ተምሳሌት ነው። ኢትዮጵያውም በአንድነት በአንድ ጥሪ ተሰባስቦ ሀገራቸውን ዳርድንበራቸውን ያስከብሩበት ፍቅር በብረት ዘምቶ አሁን እናከብረው ባል የድል የጦርነት ታሪክ ነው። ባታውን ጦርነት ማለት ለኛ ትውልድ ልትመክረው አትችልም። ግን ባለ በተሰማራበት የሥራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀመጡልን ሪሶርስ ሀብት ባግባቡ ተጠቅመው ውጤታማ መሆንን
የአዲስ አበባው ዘጋቢያችን ግርማቸው ከበደ ነው ያሰባሰበልን። ግርማቸው ከአዲሶቹ ዘጋቢዎቻችን አንዱ ነው፣ የስፖርት ዘጋቢያችንም ጭምር ነው። በአድዋ ድል በዓል ዘገባው የመጀመሪያው ለሆነው የቀጥታ ዘገባ በስልኩ መስመር ተገኝተዋል። ግርማቸው እንደምን አመሸህ? እንኳንም ወደ አሜሪካ ድምጽ በሰላም በደህና መጣ ተቀላቀልከን።
እንዴት አመሻ? እንኳን ደህና ቆያችሁ።
ግርማቸው ሞቅ ያሉ ድምጾች ናቸው የተሰሙት። በአደባባይ ያገኘቻቸውን ወጣቶች በስፍራው የነበሩትን ድምጾች በከፊል ማሰማት ችለናል። ምን ይመስል ነበር የዛሬው አድዋ በዓል 123ኛው? ለበርካታ አመታት ሲሰናዳ እንዲህ በተመሳሳይም ሲከበር የከረመ የኖረ ነውና እስኪ ባጭሩ የነበረውን ድባብ ግለጽልን።
ባሉ አንተ እንደገለጽከው በጣም ትልቅ ሞቅ ያለ እንደውም እዚህ ብትኖር ኖሮ አብረህ ፍከራው ትከላከለበት አለብኛለሁ። አንዳንዴ ግን ባለፉት አመታት በመንግስት ትኩረት ተሰጥቶ ታይቀመጥ ነበረ። በጥቂት በማህበራዊ ሚዲያው በሚገናኙ ግለሰቦች አማካኝነት የኢትዮጵያ አርበኞች ማህበር አባላት ምኒልክ አደባባይ መጥተው ነበረ ኢድ በመቶዎች የሚቆጠሩ ግለሰቦች የሚያከብሩት። እኔም ከነዛ ተሳታፊዎች መካከል አንዱ ነበርኩም። ባለፈው አመት ተገኝቻለሁ። በቁጥር ትንሽ ነበረ ሰው የነበረው። የዘንድሮ ግን መንግስት በራሱ ተነሳሽነት ወስዶበት እንዲያውም የጉዞ አድዋን ተጓዦች ሳይቀር ቡራኬ ሰጥቶ ከዚህ ከአዲስ አበባ ወደ አድዋ እንደላካቸው እናስታውሳለን። ዛሬም ይሄ በአዲስ አበባ ከተማ የከንቲባ ጽህፈት ቤት እና በአዲስ አበባ ከተማ አስተዳደር ባህልና ቱሪዝም ቢሮ በጋራ የተዘጋጀ ነበረ። በርካታ ሰዎች ነው የተገኙት። ከ12 ሰዓት ጀምሮ ነበር ጠዋት የተገኙት። ምናልባት ብዙ ሰው ስለነበረ ወጣቶቹ ቲሸርት አሰርተው የአጤ ምኒልክንና የእቴጌ ጣይቱን ምስል ያለበትን የአጤውን ጀኔራሎች ምስል ያለበትን እንዲሁም ደግሞ የአንዳንድ ዘፋኞቻችንን ስምኞች በቲሸርቶቻቸው ላይ በማሳተም በርከት ብለው ነበር የወጡት። ጠዋት ላይ ትንሽ ከፖሊስ ጋር ችግር ነበረ። ምክንያቱም አረንጓዴ ቢጫ ቀይ ባንዲራ በተለምዶ ልዩቱ የሚባለውን ባንዲራ ይዘን መግባት አለብን ያሉ ልጆች ከፖሊስ ጋር ሲነጋገሩ ነበር። በኋላ ላይ ግን እሱም ተፈቅዶላቸው ይዘው ገብተዋል። ከዛ በኋላ የነበረው ስሜት በርካታ ወጣቶች ተሰብስበው በክብር እንግዳዎቹ በኩል እያለፉ የሰማቻቸውን አይነት ፉከራዎችን አሰምተዋል። አርበኞች በዛ በኩል ሲያልፉ በህዝቡ የነበረው ስሜት፣ እዛ በተሳታፊዎች በኩል የነበረው ጥልቅ ስሜት በጣም ለመግለጽ እንኳ የሚቸግር ነበረ። ከዛ ውጭ ደግሞ ይሄ መንግስታዊው የሆነው ስነ ስርዓት ካለቀ በኋላ ህዝቡ ወደ አጤ ምኒልክ ሐውልት ቅጥር እንዲጠጋ ከተፈቀደለት በኋላ የነበረው ስሜት ግን በጣም የተለየ ነበረ። ምክንያቱም ሰዎች እርስ በርስ እንዲገናኙ፣ እንዲተቃቀፉ፣ ፎቶ እንዲነሱ፣ ስለ አንድነት እንዲያወሩ እድል የሰጠ ነበር ያ ቅጥበት እና ብዙዎቹ እየተገናኙ የተጠፋፉ ተገናኝተው ሰላም ሲባባሉ በስሜት ነበር ሁሉም ነገር። ሁሉም ግን የሚያወሩት የነበረው ስለ አንድ ነገር ነው፣ አንድነት ስለሚለው ቃል። ያው የአባቶቻችን እና እናቶቻችን ተሰብስበው በአንድ ላይ ሄደው ነው ያንን የመሰለ ድል በይሄ ሰውነታችንን ሊነስገን የመጣን ወራሪ ሰው መሆናችንን አሳይተን የመለሱት እና ያንን ስሜት በደንብ አሳይተዋል። ከዛ ውጭ ግን አንዳንድ መልእክቶችን ታይተውበታል። እኔ ከነበርኩበት አቅጣጫ እኔ እንግዲህ አብዛኛው ነገር ሲከናወንበት የነበረው
ምን አይነት መልእክቶች ናቸው
ተጠግቼ ነበር። አንደኛው የተመለከትኩት መልእክት ይሄ ከአዲስ አበባ ጋር የሚገናኝ ነው። በትልቅ አረንጓዴ ቢጫ ቀይ አርማ ባለበት ባነር ላይ አዲስ አበባ ከተማ የነዋሪዎቿ ናት እንዲሁም ደግሞ በአዲስ አበባ ጉዳይ አንደራደርም የሚል መልእክት ያለበት ትልቅ ባነር ተይዞ አይቻለሁ በጊዮርጊስ ቤተክርስቲያን በኩል። ከዚህ በተጨማሪ ደግሞ አብረን የሞትን አሁን አብረን ለመቆም ለምን ፈራን የሚል ባነርም ተይዞ አይቻለሁ። ይሄ ዘመኑን የሚገልጽ ይመስለኛል። ከዚህ ውጭ ምናልባት ትኩረትም የሚሰጠው ከሆነ ለእጅጋየሁ ሽባባው ትኩረት ይሰጣት የሚል መልእክትን ይዘው የወጡ ተሳታፊዎችን አይቻለሁ።
መልካም በርከት ያሉ ነገሮችን ታዝበሃል። በሰዓት ጥበት ምክንያት እንጣደፋለን። በሰሞኑ ዘገባዎች ዝርዝር ነገሮችን ያነሳቸውንም ጭብጦች ሰፋ አድርገህ የምታቀርብበት እድል እንደሚኖር ተስፋ አደርጋለሁ። ግርማቸው ከበደ ለዘገባህና ለመጀመሪያው የቀጥታ የስልክ ዘገባህም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። እዚያው አዲስ አበባን ቆይና አሁን ደግሞ በኦፊሴል ወደ ተከናወነው ስነ ስርዓት ነው የምናመራው። የአድዋን ታሪክ ለዘላለም የሚዘክር የታሪኩንም ያህል ታላቅ ይሆናል የተባለ ሐውልት አዲስ አበባ በመጪው ዓመት እንደምታቆም የከተማይቱ ከንቲባ አበሰሩ፣ ይለናል በስፍራው የተገኘው መለስካቸው አመሃ። የጥንታዊት ኢትዮጵያ አርበኞች ማህበር ተወካይ በበኩላቸው አዲሱ ትውልድ አንድነቱን የጠበቀ አገሩ እርሱን ለሚከተለው መጪው ትውልድ ያስተላልፍ ዘንድ ያሉበትን ያደራ ጥሪ ማሰማታቸውን ጠቅሶ ተከታዩን ከሚኒሊክ አደባባይ አድርሶናል።
ዛሬ ረፋዱ ላይ በአዲስ አበባ ከተማ ዳግማዊ ሚኒሊክ አደባባይ በተከናወነው 123ኛው የአድዋ ድል መታሰቢያ በዓል ላይ የከተማዋ ከንቲባ ኢንጂነር ታከለ ኡማ ያደረጉት አጭር ንግግር በድል፣ በነጻነት፣ በሀገራዊ አንድነትና በመሳሰሉት ጉዳዮች ላይ ያተኮረ ነበረ። ከንቲባው ድልንና ነጻነትን አነጻጽረዋል። ብዙ ሀገሮች ከቅኝ ገዢዎች ቀንበር የተላቀቁበትን ቀን በነጻነት በዓልነት ያከብራሉ። እኛ ኢትዮጵያውያን ግን የቅኝ ገዢዎችን ወረራ በመጡበት አኳኋን በጦር ኃይል በማምከን ድላችንን እናከብራለን። ነጻነት ከሽንፈትና ከባርነት ለመውጣት በሚደረግ ትግል የሚገኝ ውጤት ነው። ድል ከነጻነትም በላይ ነው ብለዋል። ድሉ የሚገኝበትንም መንገድ አሳይተዋል።
ድል ግን ከመጀመሪያውን በአሸናፊነት እንደምትወጣ አምነህ በሀሳብ ተስማምተህ በአንድነት ተስማምተህ ከከፋፋይ አስተሳሰብ ወጥተህ በአገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ እኛ ኢትዮጵያውያን ሁል ጊዜ የምናከብረው ድላችን በመሆኑ ለዚህ መስዋዕት የከፈሉ አባቶቻችን አያቶቻችንና እናቶቻችን የሚገባቸውን ክብር በየጊዜው ሊሰጣቸው ይገባል።
ከንቲባ ታከለ ኡማ የአድዋ ድል በከፍተኛ የሕይወት መስዋዕትነትና የአንድነት መንፈስ የተገኘ መሆኑን አመልክተውና የድሉን ትርጉም ከፍተኛነት አብራርተው አዲስ አበባ ለእነዚህ ጀግኖች ዘላለማዊ መታሰቢያ ልታቆም ማቀዷን አብስረዋል።
ለዚህ መስዋዕት ለከፈሉ አባቶችና እናቶች የሚገባቸውን ክብር ለመስጠት የሚገባቸውን ሐውልት ለመትከል አዲስ አበባ ከተማችን ከምንም ጊዜ በላይ አንደኛውና የመጨረሻውን የኢትዮጵያውያን መገለጫ የሆነውን የአድዋን ታሪክ ለዘላለም ለትውልድ የሚዘክር በአዲስ አበባ ከተማ ለነሱ ክብር ሲባል ለትውልድ ትምህርት ሲባል እኛ ደግሞ ከነሱ የምንማረው ነገር ብዙ ስለሆነ ለነሱ የሚገባ ትልቅና አስተማሪ የሆነ ሐውልት አዲስ አበባ ከተማችን ከልጆቿ ጋር ሆና ትገነባለች። በሚቀጥለው ዓመት 124ኛውን ስናከብር
በክብረ በዓሉ ላይ ንግግር ያደረጉት የጥንታዊት ኢትዮጵያ አርበኞች ማህበር ከፍተኛ የሥራ ኃላፊ ሻምበል ዋኘው አባይም አሁን ያለው አዲስ ትውልድ የሀገር አንድነቱን ጠብቆ ለሚተካው ትውልድ እንዲያስረክብ አደራ ብለዋል።
ቀድሞ የነበሩት ጀግና ሀገር ወዳድ አባትና እናት አርበኞች አኩሪ ሥራ ሰርተው ወራሪውን ጦር እንዳስወገዱት ሁሉ በአሁኑ ወቅት ያለውን ታዳጊ ትውልድ የሀገሩን ሉዓላዊነት አክብሮ አንድና አንድ የሆነችውን ኢትዮጵያ በቋንቋ፣ በዘር፣ በሃይማኖት ሳይከፋፍል ለተቻለ እድገትና ብልጽግና እንድትበቃ የማድረግ ታሪካዊ ኃላፊነትም ሆነ ግዴታው አሁን ያለው ትውልድ እንዲወጣ እኛ የዕድሜ ባለጸጋ አባቶች አደራ እንላለን።
በአዲስ አበባ 123ኛው የአድዋ ድል መታሰቢያ በዓል ዛሬም የተከበረው በተለመደው ስፍራ ነው። ዛሬ ግን የተለዩ ነገሮችም ይታዩ ነበረ። በሚመለከታቸው የመንግሥት አካላት የሚዘጋጁ ትርኢቶች እንዳሉ ሆነው በዜጎች የግል ተነሳሽነት እስከ ዳግማዊ ምኒልክ አደባባይ ድረስ የተለያዩ ክንዋኔዎች ይታዩ ነበረ። የአጼ ምኒልክና የእቴጌ ጣይቱ ምስሎች የሚታዩባቸውን ቲሸርቶች ለብሰው የሚፎክሩ ወጣቶች፣ የሚዘምሩ ወጣቶች እና የሚጨፍሩም ይታያሉ። በአደባባዩ አካባቢም አንዳንድ ከዕለቱ ክንውን ጋር የማይዛመዱ መፈክሮችን ይዘው ከጸጥታ ኃይሎች ጋር ሲወዛገቡ የሚታዩ ሰዎች ነበሩ። አዲስ አበባ የነዋሪዎቿ ናት የሚሉና የመሳሰሉ መፈክሮችን ይዘዋል። ታሪክ አዋቂዎቹ እንደሚሉት ዳግማዊ አጼ ምኒልክ በሕይወት እያሉ የተከበረው 7ኛው የአድዋ ድል መታሰቢያ በዓል ግርማ ሞገሱ ከመቼውም የተለየ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች፣ ዛሬ ሙሉ ዝግጅታችን ማለት ይቻላል በዚሁ በአድዋ ድል መታሰቢያ ዙሪያ ያተኩራል። ተከታዩም የምሁራን ውይይት ነው። አሁን ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው በመግቢያችን አስተዋውቀናል። የ123ኛውን አድዋ ድል መታሰቢያ ክብረ በዓል ልዩ ዝግጅታችን የምናጠናቅቀው የጦርነቱ መንስኤዎች፣ መስዋዕትነት ለመክፈል ኢትዮጵያውያን እናቶችና አባቶች ያሳዩትን ቁርጠኝነት እንዲሁም የአንድነት ሁኔታ መለስ ብሎ በመመልከት ይሆናል ትነናለች አዘጋጇ ትሳ በላቸው። ተወያዮቹ ፕሮፌሰር ሹመት ሲሻኝ በዚህ በዩናይትድ ስቴትስ ቨርጂኒያ በሚገኘው የክርስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት በዩናይትድ ስቴትስ የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። ፕሮፌሰር እዝቅኤል ገቢሳም በዚሁ በዩናይትድ ስቴትስ በሚሽካን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። ሁለቱን ምሁራን ያወያየችው ትዝታ በላቸው ናት። ዶክተር እዝቅኤል የጦርነቱን መንስኤ በሚያስረዱበት ትንደረደራለች።
ዋናው መነሻ በጊዜው የነበረው የኢምፔሪያሊዝም እድገትና የአውሮፓ ሀገሮች በውጭ ሀገር ያለ ግዛት ለማስፋፋት የሚንቀሳቀሱበት ጊዜ ነበረ። ከዚያ ውስጥ ጣሊያን ወደኋላ የቀረ አንድነቱን ለመመስረት ወደኋላ የቀረና አውሮፓውያኑ ሀገራት አፍሪካን ከተቀራመቱ በኋላ ወደኋላ የመጣ ስለሆነ አንድ የቀረው ኢትዮጵያ ብቻ ስለነበረ በዛ ውስጥ የሚታይ ነው። ሁለተኛ ደግሞ በጊዜው ጠቡን የጫረው የውጫሌ ውል በትክክል ለመጻፉ እና በአውሮፓ የተሰጠው ስም እና በአገሪቱ ውስጥ የተደረገው በአማርኛ ያለው ትርጉሙ የተለያየ ስለሆነ በዚህ መካከል በሀገር ውስጥ በእነዚህ ይሄ እንግዲህ ዋናው ጨባጣሪ ነው የሚባለው። ነገር ግን በጊዜው የአውሮፓ የቅኝ ግዛት ቅርመታ ጊዜም ስለነበረ ኢትዮጵያ አንዷ ነጻ ሆና የቆየች ሀገር ስለሆነች እሷን ለመያዝ ጣሊያኖች በከፍተኛ ዝግጅት የደረሱበት ስለሆነ ነው።
ዶክተር ሹመት የሚጨምሩት አለ እዚህ ላይ ስለ መንስኤው?
አዎ፣ አሁን ፕሮፌሰር እስቅል እንዳለው ይሄ የአውሮፓ ዓለም ሆኗል። በጠቅላላ በኤዥያም በአፍሪካም ያሉት አገሮች በሙሉ በአንዱ ወይም በሌላው የአውሮፓ ኃይል ስር ወድቀው ነበረ። 90% የሚሆነው የአፍሪካን የመሬት ስፋት በአውሮፓውያኖች እጅ ወድቋል። ስለዚህ ይህ የዚያ የአውሮፓ የትኛውም አካባቢ አይቀረኝም የሚለው ስሌት አካል ነው። እንግዲህ ውጫሌ በታሪክ እንግዲህ ዋና ምክንያት እና ማስመሰያ የሆነ ምክንያት አለ። የጣሊያን በኢትዮጵያ ላይ የነበራት ዓላማ ዋናው ምክንያት ነው። እንደ ማንኛውም የአውሮፓ ሀገር እሷም አዲስ ሀገር ናት። በዛ ጊዜ ጣሊያን ራሷ አንድ መቷን የመሰረተችው በ19ኛው ክፍለ ዘመን አጋማሽ ላይ ነው። ተቀድማ ነበር በሌሎቹ አውሮፓ ሀገሮች። ስለዚህ በከፍተኛ ጉጉት ነበረ የምትነቃነቀው የቀረውን ለመያዝ። ስለዚህ የዚህ አካል ነው እንግዲህ ውጫሌ የሚሆነው ፕሪቴክስት ነው ያንን ለማሳካት የተጠቀሙበት ምክንያት ማለት ነው።
እንግዲህ የጦርነቱን መነሻ ገልጻችሁልናል። ዝግጅቱንና እለቱን እንመልከት እስቲ ወደ እንድምታው ከመሄዳችን በፊት ስለ ዝግጅቱ ቢገልጹልኝ ዶክተር ሹመት። እንግዲህ በአጼ ምኒልክ የተመራ ነው። ኢትዮጵያን በዘር በሃይማኖት ሳይለያዩ ለነጻነታቸው ሄደው የወደቁበት ጦርነት ነው። እንዴት ነበር ዝግጅቱ?
ከሚያስገርሙትም ክንውኖች አንዱ የዝግጅቱ ስኬታማነት ነው። ዳግማዊ ምኒልክ ይሄ ሁኔታ እንደማይቀር ቀደም አድርገው ከ4 ዓመት በፊት ተገንዝበዋል። ነገር ግን በዚያ ወቅት ቸኩሎ ወደ ጦርነት ሊገባበት የሚችልበት ሁኔታ አልነበረም። አብዛኛው ሰው እንደሚያውቀው ያ ወቅት ታላቁ የክፉ ቀን እየተባለ የሚጠራውን ጊዜ ነው። ኢትዮጵያ ውስጥ የከብት በሽታ ገብቶ መጀመሪያ ከስሜን ነው የተነሳው። አጼ ዮሐንስ ድርቡሽን ለመውጋት ከላይ ሲወርዱ በኤርትራ በኩል የመጣ የከብት በሽታ ነበረ። ከጦሩ ጋር አብሮ በጠቅላላ መጀመሪያ ራና ትግራይን ከዚያ በኋላ ወደ መሀል ሀገር ገብቶ እስከ ደቡብ ሁሉ ተስፋፍቶ ከዚህም አጥፍቶት ከፍተኛ የሆነ ረሀብ የነበረበት እና ችግር የነበረበት ጊዜ ነው። አገሩ ከዚያ እንዲያገግም እንዲሁም ደግሞ በመሳሪያ በኩል እጅግ የተራቆተ ለመሆኑ ይህ ጦርነት ከባድ እንደሚሆን ቀደም አድርገው ተገንዝበውታል። ስለዚህ አስፈላጊውን የመሳሪያ ክምችት ማድረግ ነበረባቸው። እንዲሁም ደግሞ በዲፕሎማሲው በኩል ኢትዮጵያ ተነጥላ የጣሊያን ድምፅ ብቻ እንዳይሰማ የተቻለውን ያህል ያደረጉበትና አንዱን በአንዱ በመጠቀም በተለይ ከፈረንሳዮቹ ጋር ከተያለ የጦር መሳሪያ ያሰማችበት ጊዜ ነው። እንዲሁም ደግሞ ያን ጊዜ ዛሬ ስራሻ ነች፣ በዛሬ ውስጥ ይገዛ የነበረች ራሻ ነች። ኦርቶዶክስ ሀገር ስለሆነች ይህና የኦርቶዶክስን ግንኙነት በመጠቀም በተቻለ መጠን ራሻንም በአውሮፓው ማህበር ለመገንጠልና የኢትዮጵያ አጋር ለማድረግ እንዲህ ያሉ የዲፕሎማት ዝግጅቶች ሁሉ ተደርገዋል። ይህ ሁሉ ዝግጅት ከተጠናቀቁ በኋላ እንዲሁም ደግሞ ሀገር ውስጥ የነበረውን ቅራራ ከተሰኑ በኋላ ከተለያዩ ራሶችና ደጃዝማቾች ጋር የነበሩትን ልዩነቶች ሳሳረቁ በኋላ የራቀውን ካቀረቡ በኋላ ሁኔታው ከተመቻቸ በኋላ ነው እንግዲህ ያ አዋጅ የታወጀው። አዋጁ በሚታወጅበት ጊዜ ሊገጥም የሚችለውን በተለይ የስንቅ እጥረት በማገናዘብ ከአዲስ አበባ ጀምሮ እስከ ወረኢሉ ድረስ የሚዘልቅ የእህል ክምችት በጎተራ በዚያ ዘናቹ በሚያልፍበት ጊዜ ከዚያ እያነሳ እንግዲህ እንደዚህ ያሉ ዝግጅቶች ሁሉ ተከናውነው ነበር።
በዛ ጊዜ በነበረው ዝግጅትም ሆነ ስለ ጦርነቱ በቆራጥነት ጦርነቱን አገሪቱ በድል እንድትወጣ ዘዴ በመተለም በጦርነቱም ለት ደግሞ ትልቅ ሚና በመጫወት የንግስት ጣይቱ ስም በጣም ብዙ ጊዜ ይነሳል። ዶክተር እስቄል ገቢሳ እስቲ ስለ ንግስት ጣይቱ ሚና ቢያስታውሱን።
ሁለት አይነት ሚና ተጫውተዋል ተብለው ነው የሚነገረው። የራሳቸው ጦር ነበራቸው፣ ስለዚህ በውጊያው በራሱ ላይ ተካፍለው ነበረ። በጦርነት ውስጥ ግን በውጊያ ላይ መካፈል ብቻ ሳይሆን ድጋፍ መስጠት በጣም አስፈላጊ ስለሆነ ለድል ለማብቃት፣ በዛ በኩል ደግሞ የተጫወቱት ከፍተኛ ሚና አለ። በተለይ ሴቶችን በማደራጀት እና ሴቶችን ስንቅ በማቀበል ውሃ በማቀበል ተዋጊዎቹን በማንሳት ብዙ ከፍ እርዳታ አድርገዋል። በዚህ ጣይቱ እንደ አንድ የጦር መሪም ጦርነቱ ውስጥ ተካፍለዋል። ሁለተኛ ደግሞ የኋላ ደጀን በመሆን ለዋናው የተዋጊዎች እና የጦር መሪዎች ከፍተኛ አስተዋጽኦ በማድረግ ለድሉ ከፍተኛ ሚና ተጫውተዋል ማለት ነው። በእነዚህ በሁለት ነገሮች
እንግዲህ የጣይቱ ከመጀመሪያውም ከጣሊያን ጋር የነበረው ክርክር ካሄድ በነበረበት ጊዜ ሚዛኑን አስጠባቂ ጣይቱ ነበሩ። ዳግማዊ ምኒልክ እጅግ በጣም የተለሳለሱ ናቸው። ይህንን መለሳለስ ጣሊያኖች እንዳይጠቀሙበት ድንገት እንደምንለው አላውቅም፣ ምናልባትም ከረር ያለው ድምፅ ይመጣ የነበረው ከጣይቱ ነው እና የዳግማዊ ምኒልክን መለሳለስ ሚዛን ያስጠበቁት እቴጌ ጣይቱ ነበሩ። በከፍተኛ ደረጃ የኢትዮጵያ ተቃውሞ እንዲሁ ዲፕሎማሲያዊ በሆነና ፖለቲካዊ በሆነ መንገድ ሳይሆን ጣሊያኖቹ በትክክል የኢትዮጵያውያን አቋም ምን እንደሆነ ይረዱ የነበረው ከእቴጌ ጣይቱ ነው። ዳግማዊ ምኒልክ ንጉሠ ነገሥት ናቸው እና አንዳንዱ አነጋገራቸው እጅግ በጣም የለሰለሰና ፖለቲካዊ ነው። እቴጌ ጣይቱ በትክክል እንዲገባቸው እና የሕዝቡን ስሜት ማወቅ አለባቸው ይሉ ስለነበረ አብዛኛው ኢትዮጵያ ስሜት ይንጸባረቅ የነበረው በእቴጌ ጣይቱ ነው። በጦርነቱም ፕሮፌሰር እስቄል እንደገለጸው እንደ ጦረኛ የራሳቸውን ጦርም አብረው አስከትለው እንዲያውም አንዳንድ እጅግ በጣም ወሳኝ የሆኑ ከአድዋ በፊት ለምሳሌ የመቀሌ ምሽግ ኢትዮጵያውያን ለመስበር እጅግ በጣም አዳጋች ነበረ። አንዱ ትልቁ የኢትዮጵያውያኖቹ ችግር መሳሪያቸው ከሩቅ የሚመታ አይደለም እና ጣሊያኖች አንድ ምሽግ ከገቡ በኋላ የኢትዮጵያ ሰራዊት ሊቀርብ አይችልም ያንን የአሮኬትና በሩቅ የሚመታ መሳሪያ ስላላቸው። ስለዚህ መቀሌን ለማስለቀቅ ከፍተኛ ችግር ነበረ። እቴጌ ጣይቱ ናቸው ተሽቀዳደሙና ሄዳችሁ ውሃውን ያዙ ብለው የእሳቸው ሰራዊት ነው ሄዶ ውሃውን ምንጩን የተቆጣጠረ። ከዚያ በኋላ ጣሊያን ምንም መሆን አልቻለም። የግድ ሳይወድ በግዱ እጁን ሰጠ። ብዙ ሺ ጦር ነው ያን ጊዜ ከመቀሌ ለቆ የወጣው እና ይህም የእቴጌ ጣይቱ አስተዋጽኦ ነው። እንግዲህ ጣይቱን በምናመሰግንበት ጊዜ ማስታወስ ያለብን ዳግማዊ ምኒልክ ሰዎች ችሎታቸውን እንዲጠቀሙ እድል የሚሰጡ ሰው ናቸው። ዳግማዊ ምኒልክ ዙሪያ የተሰበሰቡትን ሰዎች የተመለከትሽ እንደሆነ በችሎታቸው የተነሱ ናቸው። የዳግማዊ ምኒልክ የመንግስት ስርዓት አሳካፊ ነው። በአብዛኛው ከሰዎች ላይ ቁም ነገርና ችሎታ ካዩ ያን ሰው ወደ ላይ ያወጡታል እና የእቴጌ ጣይቱ እንደዚያ ጎልቶ መውጣት የዳግማዊ ምኒልክ ፈቃድ ነው፣ ባህሪ ነው። ብዙ ባሎች ሚስቶቻቸውን በአደባባይ የአይነት ሚና አይሰጧቸውም። ይህንን ፈቃጅ የምኒልክ ባህሪ ነው። ለሴቶች ብቻ ሳይሆን በከፍተኛ ደረጃ ይጠሩ የነበሩ አገልጋዮቻቸው ሁሉ እጅግ በጣም ከፍተኛ የሆነ አስተዋጽኦ እንዲያደርጉ ወዲያው ችሎታ እንዳዩባቸው ወዲያው ልዩ ባህሪ እንዳዩባቸው እነዚህን ልጆች ወደ ላይ ያሳድጓቸዋል። አሁን የደጃዝማች ሲባንቻ ኢነስተራሪ ሀብተ ጊዮርጊስ እነዚህን ሁሉ አነሳሽ የተመለከትሽ እንደሆነ ከታችን ነው ወደ ላይ ያወጣቸው። ምክንያቱም ገና በወጣትነታቸው እነዚህ ልጆች ከፍተኛ ችሎታ እንዳላቸው እና ወደፊት በጣም እንደሚያገለግሏቸው ተለስተዋል። ስለዚህ ወደ ላይ ያወጣሉ እና አይማኒ ሰው ልጅ የችሎታውን ሊጠቀም በሰውም ችሎታ ለመጠቀም የሚያስችል ባህሪ ነበራቸው እና የጣይቱ መግነን ከሚኒልክም እንዲሆን ከመፍቀድ የመጣ ነው። ብዙ ባለች በዚያ ወቅት ይህ አይነት እድል አይሰጡም ነበር።
እንግዲህ የአድዋ ድል ስለ ኢትዮጵያ ታሪክና ስለ አንድነቷ የሚያጭር አንድ ቁም ነገር አለ። አሁን ዶክተር ሹመት ሲሻኝ የጠቀሷቸው ጀግኖችና ከሀገሪቱ ዙሪያ የመጡ ፈቃደኞች ናቸው። እንግዲህ በዚህ ጦርነት መስዋዕትነት ከፍለው ድልም ያስገኙት የሀገሪቱንም ነጻነት ያስጠበቁት። ይህ እንግዲህ ከ123 ዓመት በፊት መሆኑ ነው እና ምን ትምህርት ይሰጠናል ይሄ ዕለት? ዶክተር እስቄል ቢገልጹልን።
ትክክል ነው፣ የመጣው ጠላት ፈረንጅ ስለሆነ የውጭ ጠላት ስለሆነ ሀገሪቱ በጊዜው ሁሉ ነገር ተስተካክሎ ሁሉም ተስማምቶ የሚኖርበት ባይሆንም፣ ነገር ግን ከውጭ የመጣውን ጠላት ለመዋጋት ከተለያዩ የኢትዮጵያ ክፍሎች የመጡ የጦር አበጋዞች እና እንዲሁም የሰራዊቱ አባላት ከተለያየ ቦታ ነው የመጡት፣ ከተለያየ ሃይማኖት ነው የመጡት፣ ከተለያየ ብሔረሰብ ነው የመጡት፣ ከተለያየ የኢትዮጵያ ክፍል ነው የመጡት። ስለዚህ ጦርነቱ ወይም ድሉ የእነዚህ ሁሉ ድል ነው ለማለት ይቻላል። አሁን ስም የተጠቀሰ ያለ ፊታውራሪ ገበየው ጉርሙ፣ ሀብተ ጊዮርጊስ ድነግዴ ወይም ቁሴ ድነግዴ፣ ስራሪ ወሌ ብጡል፣ ራስ ባልቻ ሳፎ ባነሶ ነው የሚባሉት፣ ባልቻ ሳፎ፣ ራስ መኮንን ጉዲሳ፣ ራስ ንጉስ ሚካኤል፣ ሌሎችም ደግሞ ስማቸው ከዚህ ብዙ ጊዜ የማይጠቀስ እንደ ፊታውራሪ ተክሌ ከወለጋ እዛ ድረስ ሄደዋል። ከተለያዩ ቦታዎች መጥተዋል። ከሰሜኑም ከደቡቡም ክፍል የጦር አዝማቾችና አበጋዞችም መጥተዋል። ከሁሉ በላይ ደግሞ ተዋጊዎቹ በተለይ ፈረሰኞቹ እና የእግረኛ ጦሩ ከተለያየ ቦታ ነው የመጡት። ፈረንጆቹ ራሳቸው እንደሚናገሩትም ከዚህ ከመሀል ሀገር ከመጫና ቱለማ ሀገር ከሰላሌ፣ ከአዳ፣ ከአምቦ፣ ከጀልዱ፣ ከጉደር እዚህ የመጡ ከፍተኛ ሚናን እንደተጫወቱ ነው የሚነገረው። ትምህርቱ ምንድን ነው? አንድምታው ምንድን ነው ከተባለ ብዝሃነት ወይም ህብረ ብሔርነት አንዱ ከአንዱ ሳይበልጥ ሁሉም በእኩልነት ከተያያዘ እና ሁሉም ባለቤትነቱ ከታወቀለት የጥንካሬ ምንጭ እንጂ የእርስ በርስ መኮራረፍና ጉዳት ሊሆን እንደማይችል ትምህርት ሊሆን ይችላል። ዋናው ነገር የድሉ ቀን ብቻ ሳይሆን ከድሉ አጥቢያም በኋላ ደግሞ ከጥሩ ማግስት ደግሞ የተደረገው ነገር አገሪቱ እንደተባለው በአድዋ ላይ ያለው አንድነት፣ የነጻነት ፍላጎት፣ በቆራጥነት የመዋጋት እና አገርን ከውጭ ወራሪ ከውጭ ጠላት የማዳኑ ነገር እንደዛ ሆኗል ወይ ስሎ ከተባለ በእኔ በኩል እንደዛ የነበረው ያ ስሜት በሀገር ውስጥ ለብዙ ጊዜ አልቆየም። በዚህ ምክንያት የተለያዩ የፖለቲካ ችግሮች ተፈጥረዋል። ከዛ ያገኘናቸው ትምህርቶችን በአግባቡ አልተጠቀምንበትም ለማለት ይቻላል። ለነጻነት የሚደረግ ትግል፣ ለአንድነት የሚደረግ ትግል አንድን ህብረ ብሔርነትን ወይም አብሮነትን ይፈልጋል። እንደዛ ከሆነ ጥንካሬ ሊሆን ይችላል። በአግባቡ ካልተያዘ ግን ለአደጋም ሊዳርግ ይችላል። ትምህርቱ እንደዚህ ሆኖ ነው ለእኔ የሚታይም። ትምህርቱ ለኢትዮጵያና ለኢትዮጵያውያን ብቻ ሳይሆን በጊዜውም ለተጨቆኑ ህዝቦች፣ ለጥቁር ህዝቦች፣ በቅኝ ግዛት ቀንበር ስር ለወደቁ፣ በዘረኝነት ቀንበር ስር ለወደቁ ጥቁሮች ማሸነፍ እንደሚችሉ ስልጣኔ የነጮች ብቻ እንዳልሆነ፣ ትምህርት የኢኮኖሚ እድገት የነጮች ብቻ እንዳልሆነ ስለሚያሳይ ለብዙ ሰዎች የአንድነትና የነጻነት ፍላጎት ምልክት ሆኖ የቆየ ነው። በአግባቡ ትምህርቱን ተጠቅመርበታል፣ እሱ ሌላ ጉዳይ ነው። ግን አንድምታው ይሄንን ይመስለኛል።
እንግዲህ እርስዎ የሚሉት የአድዋ ጦርነት በተባበረ የኢትዮጵያ ህዝብ መስዋዕትነት የተገኘ ቢሆንም ህብረ ብሔርነትና አብሮነት በትክክል ሲያዝ ጠቃሚ የመሆኑን ትምህርት ግን በአግባቡ አልተጠቀምንም፣ ስራ ላይ አላዋልነውም ነው የሚሉት። ዶክተር ሹመት እስቲ በዚህ ላይ አስተያየቶን ይስጡኝ።
እንግዲህ ጣሊያኖችም ቢሆን የሳቱት አንዱ ትልቁ ነገር ኢትዮጵያውያኖች ከዚህ በፊት እንደለመዱት እንደሌላው አካባቢ ክፍት እንዳልሆኑ መገመት አለመቻላቸው ነው። በእነሱ ግምት ጥቁሮቹ አባት አገር የላቸውም ይላሉ። የተለመደ የአውሮፓ አባባል ነው። አፍሪካንስ ሀቭ ኖ ፋዘርላንድ ይላሉ። ፓትሪዮቲዝም የለም፣ የሀገር ሀሳብ የለም። በጎሳ እና በጎጥ የተከፋፈሉ ናቸው። አንዱን በአንዱ ላይ ማስነሳት እና በዚያም መሰረት በቀላሉ ሁሉንም ማጠቃለው መያዝ ይቻላል የሚል ስሜት ነው የነበራቸው። ብዙ ግንኳቸው የነበሩት ኢትዮጵያን ሰልላችሁ አጥንታችሁ ይባሉ የነበሩት ሁሉ ከዚያ ሀሳብም የወጡ አልነበሩም። ኢትዮጵያ ግዙፍ መስላ ትታያለች፣ ግን እግሯ ከሸክላ የተሰራ ነው። በቂ ገንዘብ ከሰጠናቸው በምኒልክ ስር ያሉት መኳንንቶች ሁሉ በሙሉ በነጋው ወደ እኛ ጎን ይሰለፋሉ ብለው በየአካባቢው በጉዶ ሊያባብሉት ያልሞከሩት ራስና ደጃዝማች አልነበረም። እጅግ በጣም ቅርብ ይባሉ የነበሩትን እነ ራስ መኮንን ሁሉ ሳይቀር ለማባበል ሞክረዋል። እነሱ የሳቱት ነገር ቢኖር የአንድ ሀሳብ ገዢ የሆነ ሀሳብ እንግዲህ በእንግሊዝኛ ይሄ ትራንስደንታል የሆነ ሀሳብ ከእለቱ እና ከአካባቢው ወጣ ያለ ሁሉንም የሚገዛ ሀሳብ በሰፊው ተሰራጅቷል። በዚያ ምክንያት ነው እንግዲህ የህዝብ ናተነስ ሲባል በዚያ አይነት ግለት የተነሳው። የህዝብ ሰራዊት ለሰባት ወር ነው ምስክ ላይ የቆየው። ምን ያህል ፈተና ምን ያህል ችግር እንደሆነ መገመት አያዳግትም። ያንን ለመቋቋም ጠንከር ያለ ሀሳብ የኔ የሚለው የጋራ እሴት ነበር ማለት ነው። ያ ሁሉ መኳንንትና መሳፍንት በጣሊያን ማባበል ሌላው አካባቢ ይደረግ እንደነበረው ሳይደለን ለዚህ ለአንዱ አላማ ለጋራው አላማ መቆሙ ራሱ ያንን ድል እንዲቀዳጁ አድርጎታል። በነገራችን ላይ ይህንን ድል ስናነሳ እንደውም እኛ ኢትዮጵያውያን ስለሆን እያጋንን ነው አይደለም። በወቅቱ ዓለም እጅግ በጣም የተገረመበት ድል ነው። አድዋ ጦርነት በተካሄደ በ24 ሰዓት ውስጥ በጠቅላላ የዓለም አሉ የሚባሉ ጋዜጦች የአንደኛው ገጽ ዜና ነበረ። የታይምስ፣ የታይምስ ኦፍ ለንደን፣ ፍራንክፈርት ዛይቱንግ፣ ኢንተርፖሎ ሮማኖ እንዲሁም ደግሞ የነስኮ ጋዜጥ እንዲህ ሁሉ የዘገቡለት ነው። እና ይሄ ታሪክ ነው፣ ይሄ ትንግርት ነው፣ የአፍሪካ አዲስ ምዕራፍ ነው እያሉ ነው ይህን የዘገቡት። ከዚህ በፊት እንዲህ ያለ ነገር ታይቶ ተሰምቶ አያውቅም። እና ያ ድል በመሰረቱ አንደኛ ኢትዮጵያ ከዚያ በኋላ በራሷ ፈቃድና በራሷ ጉልበት ቀጣይነቷን ታረጋግጥ ረድቷታል። ጦርነቱ በተደረገ በአንድ አመት ውስጥ በጠቅላላ የአውሮፓ ሀያላን ሁሉ አዲስ አበባ መልክተኞቻቸውን እየላኩ ኢትዮጵያን ነጻነት መቀበላቸውን እያረጋገጡ ከኢትዮጵያ ጋር ያላቸውን ግንኙነት በውል ያደረጉበት ውጤት ተገኝቶበታል። እና በዚያ ወቅት ከፍተኛ ውጤት ነው። እንግዲህ ያንን ጠብቀነው ቆይተናል ወይ አሳድገነዋል ወይ ነው መባል ያለበት። እነዚህ እንግዲህ በ19ኛው ክፍለ ዘመን ሰዎች ናቸው። የ19ኛው ክፍለ ዘመን ዘመናቸው በፈቀደላቸው መሰረት የመጣባቸውን እጅግ ከፍተኛ ተግዳሮት ተወጥተውታል። መቼም የአንድ ህዝብ ስኬት የሚለካው በወቅቱ የተነሳበትን ከፍተኛ ጥያቄ ለመመለስ መቻሉ ነው። በተነሳበት ከፍተኛ ጥያቄ ማለት የመኖርና ያለመኖር፣ የመቀጠልና ያለመቀጠል ጥያቄ ይሄ ነበረ ትልቁ። ለማንኛውም የሶስተኛ ዓለም ሀገር ከፍተኛው ጥያቄ በዛ ወቅት በ19ኛ ክፍለ ዘመን መጨረሻ ይሄ ነው። ይህንን ኢትዮጵያውያን በዛ ወቅት እነሱ በቀጠሉበት አይነት መንገድ የእነሱን ስህተት አርመን የጎበጠውን አቃንተን ለአብዛኛው ሰው የሚበጅ ስርዓት መመስረት እንዲያውም ከአድዋ የተሻለ ውጤት ማስመዝገብ ኃላፊነቱ የኛ ነው የነበረ እና በዛ በኩል ልመታነት ካለን
እሺ፣ ወደ ማጠቃለያ የሄድን ነው። አመሰግናለሁ ዶክተር ሹመት። እንግዲህ እነዛ ጀግኖች የተዋደቁትና ያንን ድል ያስገኙት የራሳቸውን ኃላፊነት ተወጥተዋል ነው የሚሉት። እንግዲህ በአድዋ ድል ኢትዮጵያን ቀኝ የመግዛት የጣሊያን ጉጉት የወደመ ከመሆኑም በላይ ዛሬ አድዋ ድል የአፍሪካ ሁሉ ኩራት ሆኗልና መለስ ብለን ታሪካችንን سنመለከት ቀደም ሲልም ዶክተር ስኬል ህብረት የሚያመጣውን ኃይል ተናግረዋልና የሀገራቸውን ታሪክ በተወሰኑ በመቶ አመታት ለሚወስኑ ወጣቶች ምን ትምህርት ሊያገኙ ይችላሉ ከዚህ ታላቅ ድል? ዶክተር ስኬል ገቢሳ ወደ ሶሊድና ዶክተር ሹመትም ያክሉበታል።
አዎ ፕሮፌሰር ሹመት ያለው ሁሉ ትክክል ነው። እሱ እንዳለ ሆኖ ብዙ መልካም ትምህርቶችን መማር እንችላለን ከአድዋ። ዛሬ ግን አድዋ በዓል በሚከበርበት በአሁን ሰሞን ሌላ ነገር ማንሳት አግባብ አይመስለኝም። ነገር ግን ለምሳሌ ከድሉ ማግስት ኤርትራ ወደ ኢትዮጵያ እንዳትሆን ተደረገች የሚሉ ብዙ ሌሎችም ደግሞ ይህን ያህል ከፍ አድርገን የማናያቸው ነገሮች አሉ። ከዛ በኋላም አገሪቷ ለሁለት እንደተከፋፈለች እና ስልጣን በያዙና ስልጣን ባልያዙ መካከል ብዙ አደጋዎች እንደወሰደች መናገር ይቻላል። ግን ትምህርቱ ምንድን ነው? እዛ ላይ ለማተኮር ሳይሆን ነጻነት አግኝታለች አገሪቷ። በአንድነት ሆነው ነጻነትን አግኝተዋል። ስለዚህ ህዝብ አንድ ላይ ሆኖ ተቻችሎ ልዩነት ባለበት ጊዜ እንኳን የውጭ አደጋ በመጣበት ጊዜ ወደ ጎን አድርጎ በሚቻቻልና በሚተዋወቅበት ጊዜ ነጻነት ሊገኝ ይችላል። ነጻነት ማለት ደግሞ የሀገር ነጻነት ጉዳይ ሳይሆን በሀገሩ ውስጥም ደግሞ የህዝቦች ነጻነት መሆን ይችላል። ያንን ትምህርት ልናገኝ እንችላለን። ሀገሪቷ ከጠላት ታድጋለች በዛን ጊዜ። ከዛ በኋላም እንዲሁ ጣሊያን ተመልሶ በመጣ ጊዜም ታድጋለች። ነገር ግን በሀገሪቱ ውስጥ ነጻነት ነበረ ወይ የሚለው ጥያቄ ሌላ ጉዳይ ነው ቅድም እንዳልኩት። ስለዚህ ያንን ደግሞ ለማግኘት አሁን ያለው ወጣት አሁን ያለው ትውልድ ከዛ ይሄንን ሊማር ይችላል። ሁለተኛ እንደ አገር ደግሞ ዩኒፊኬሽን የሚባለው ራሱ አገሪቷ እንደ አገርም አንድ ሆና የመጣችው አብሮ መስራትና ቅድም ፕሮፌሰር ሹመት ሲናገረው እንደነበረ የሀገሩ መሪ ሁሉንም ከታች አንስቶ እስከ ላይ ድረስ የሚያነሱ አይነት ይሄም ትክክለኛ ትምህርት ነው። አገርን አንድ ለማድረግ መቻቻልና ሁሉንም በአንድ አይን ማየት። ሶስተኛው ነገር ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምልክት ሊሆን እንደሚችል ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዙሃነቱ አይደል? ብዙሃነቱ በአግባቡ መያዝ አለበት። ልክ በጦር ሜዳው እንደታየ በሀገሪቱ ውስጥ በአግባቡ መያዝ፣ ያ ያለው የተገኘው ነጻነት፣ አብሮ የነበረው እኩልነት፣ አብሮነት ከጊዜ በኋላ መቀጠል አለበት፣ በሰላም ጊዜ መቀጠል አለበት። ይሄ ከተደረገ ህዝቦች በሰላም ኖረው አንድ ሀገር ኖሯቸው በነጻነት በውስጥ ኖረው ተባብረው ደግሞ የውጭ ጠላት ሊቋቋሙና በብልጽግናና በዲሞክራሲ ጎዳና እንኳን ሊሄዱ የሚችሉበት ትምህርት ሊገኝ ይችላል ከአድዋ።
አመሰግናለሁ ዶክተር ስኬል ገቢሳ። ዶክተር ሹመት ሲሻኝ፣ ዶክተር ስኬል ባሉት ላይ የሚያክሉት አስተያየት ካለ? ከዚያም በላይ ደግሞ ቀደም ብሎ ያቀረብኩት ጥያቄ ወጣቶች ከዚህ ትልቅ ድል ምን ይማራሉ የሚለውን።
እሺ፣ የመጨረሻውን ጥያቄ ስን የመጀመሪያ ላድርገውና አብዛኛዎቹ የአፍሪካ ወንድሞቻችን አድዋ ላይ የተደረገውን ማድረግ ያልቻሉት ህብረታቸውን ማጠንከር ባለመቻላቸው፣ ከትንሹ ወደ ትልቁ ለማደግ የሚከፈለውን መስዋዕትነት ባለመክፈላቸው በወቅቱ ነው። ኢትዮጵያውያን በ19ኛው ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደነቀ ግን የተቀራጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው። ብዙ ቂም የሌለው ሰው ኖሮ አይደለም፣ ያልተበደለ ሰው ኖሮ አይደለም። ግን ለትልቁ ስል ለነገር ስል ያን በደል ብቻ አሁን ለትልቅ እሰለፋለሁ። አንድ ትልቅ ምሳሌ አለ። ታሪክ ገብረስላሴ ከቁጥ መጻፍ ላይ የአይማኒ ታሪክ የዘፈሩ በጦርነት ማግኘት ነበሩ ናቸው። አንድ ዋክስም ቋንቋ እንደሚባሉ ታጨ ምንድ ጋር ተጣልተው ሸፍተው ይኖሩ የነበሩ ሰው ነበሩ። አሁን ጠላት መጣ በሚባልበት ጊዜ ደጋፊ ይጣቁ ዋክስም ቋንቋ ግርማዊ ጃንሆይ እሷን ተጣልቼ ሸፍቼ ነበረ። አሁን ግን የሁለታችንም ጠላት መጥቷል። ስለዚህ ይማሩኝና አብረን እንሞት የሚል ደብዳቤ ጻፉላቸው። ይሄ እንግዲህ ለትልቅ ዓላማ መገዛት ማለት ይሄ ነው። ብሶት አልኖራቸው ብሎ ሳይሆን ወደደን ሳይኖርባቸው ቀርቶ ሳይሆን ትልቁ ዓላማ እንዳይወድቅ የግድ ለዚያ መሰለፍ ያስፈልጋል። እና ወጣቱ ሊማር የሚችለው ነገር ምንድን ነው? ለትልቁ ዓላማ መሰለፍ። ምክንያቱም አገር መገንባት ፕሮጀክት ነው። ሁሉም ነገር አሁን ላይ ሟላ ይችላል። ቤታችን እየቆየን ተሻለ እያደረግ ነው ጠመመውን እያቃና ነው ልንሄድ እንችላለን። በሂደት ያ ቆሞ የሚቆይበትን መንገድ ከመፈለጉ ላይ ያንን ለማቆየት በሚደረገው ጥረት ላይ ተባባሪ መሆን ላይ ነው። ያን ማድረግ የተሳነን እንደሆነ የባሰ ጉዳት ይመጣል። በሌሎች የአፍሪካ ወንድሞቻችን በዚያ ወቅት ያየ ነው። አሁን ያለብን ተግዳሮት ሌላ ነው። ግን ያ ትልቅ ምሳሌ ይሆንናል። ያ እጅግ በጣም ከባድ ሊወጡት የሚያስቸግር ፈተና ነበረ። ያ ፈተና ተወጥተው አሁንም ቢሆን ሀገራችን ከፍተኛ ፈተና ነው። የአሁኑ ፈተና የመብት አለመረጋገጥ፣ የነጻነት ማጣት፣ የዲሞክራሲ ሊሰምር አለመቻል፣ በተለይ ደግሞ ድህነት ችግራችን ነው። ይህም ቢሆን ቀጣይነታችንን ፈተና ውስጥ የሚጥል ነው። ያ ፈተና ሊታለፍ የሚችለው በአንድ ላይ በመረባረብና በአንድ ላይ በመነጋገር ህብረቱ ካለ መቻቻል ካለ የተሻለ ነገር ይሰራል። ለሰው የሚያቅተው ነገር የለም። ትልቁ የባህሪ ጉድለትና ሩቅ ለማየት አለመቻል ነው። እና ወጣቱ ከዚህ ሊማር የሚችለው አባቶቹ ያንን አኩሪ ታሪክ ሰርተዋል። ያ ታሪክ ደግሞ አንድ መሪ ብቻውን ያመጣው አይደለም፣ አንድ አካባቢ ብቻውን ያመጣው አይደለም። በርብርብ የተገኘ ድል ነው። ርብርብ ይህን ሊያመጣ ከቻለ ኢትዮጵያን ወደ ተሻለ እምርታ የሚያሸጋግር ውጤት የማይመጣበት ምን ምክንያት የለው።
እሺ፣ ዶክተር ሹመት ሲሻኝ ቨርጂኒያ ዩናይትድ ስቴትስ በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ኤመረትስ የታሪክ ፕሮፌሰር አሁን ደግሞ በባህር ዳር ዩኒቨርሲቲ ታሪክ ያስተምራሉ። እንዲሁም ዶክተር እስቄል ገቢሳ እዚህ ዩናይትድ ስቴትስ ሚችገን ክፍለ ሀገር በሚገኘው ኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር። አመሰግናለሁ ስለ ጊዜያችሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
እኔም ትዝታንና እንግዶቿን አመሰግናለሁ። አድማጮች፣ የዛሬውን 123ኛውን የአድዋን በዓል ልዩ ስነ ስርዓቶች ምክንያት በማድረግ ሙሉ ዝግጅታችን በዕለቱ ላይ ያተኮረ ነበር። እንደ ተከታተላችሁት ተከታይ ዝግጅቶቻችን በመጪው ቀናት ይቀርባሉ። አሁን የማጠቃለያ ዜና አሰማና በሙዚቃ እንሰናበታለን። ሞቃዲሾ ላይ የተፈጸመውን ለብዙዎች ሕይወት ህልፈት ምክንያት የሆነ የሽብር ጥቃት የተባበሩት መንግስታት ዋና ጸሐፊ አወገዙ። ይህን መሰሉ ብጥብጥ ለመቀስቀስ የታለሙ ጥቃቶች የሶማሊያን ሰላማዊና የብልጽግና መጪ ጊዜያት አያስቀሩም፣ ሶማሊያውያንም አይሸነፉም ያሉትን የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን አስተያየት ያሰሙት የዋና ጸሐፊው የሶማሊያ ጉዳዮች ልዩ ቃል አቀባይ ስቴፋን ዱጃሪክ ናቸው። ዋና ጸሐፊው በጥቃቱ ሰለባ ለሆኑ ወገኖች የተሰማቸውን ሐዘን መግለጻቸውንም አያይዘው ጠቁመዋል። አድማጮች፣ የቀረን ጥቂት ደቂቃ ነው። በዓሉን የሚመለከተውን ዜማ እናሰማና በዚሁ እንሰናበታለን። አድማጮች የምሽቱን ያስተናገድኳችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉ እና ከቴክኒክ መሐንዲሱ አልሳንቶስ ጋር በመሆን ነው። በዚሁ በጌታቸው ኢትዮጵያ ሀገሬን ከሚለው ዝግጅት ጋር ነው የምንተዋችሁ። በነገው ምሽት 3 ሰዓት ላይ እንገናኝ። መልካም ምሽት። በእኔ በኩል ሰላም፣ ደህና ደሩ። የብዙሃን እናት
መጠጋዬ ምን ላት እማማናትና ሀገሬ ናት እንኳን Thank you.